አድማጮች አሁን ኮቪድ-19 በአንጎልና ህብረ ሰረሰር ላይ የሚያስከትለውን ጉዳት አስመልክቶ በቅርቡ ታትሞ የወጣው የምርምር ሪፖርት ዙሪያ ወደ ተሰናዳው ቅንብር እንላለን።
የትንታኔ ማብራሪያውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ ናቸው።
ከአንጎል ሐኪምነታቸው በተጨማሪ በነርቭ ላይ የሚደርስ ጉዳት በሰው ልጅ ጠባይ የማስታወስ አቅምና እንዲሁም በማገናዘብ ችሎታ ላይ በሚያሳድራቸው ተጽዕኖዎች ላይ ትኩረት የሚያደርገው የቢሄቪየራል ኒውሮሎጂ ሐኪምም ናቸው።
ወደ ዝግጅቱ እንሻገር። ፕሮፌሰር ዮናስ እንዳለገዳ ለጊዜው አመሰግናለሁ።
አመሰግናለሁ እኔም አሉላ።
ኮቪድ በቀጥታ አንጎል ላይና የነርቭ ስርዓት ላይ የሚያሳድራቸው ተጽዕኖዎች አስመልክቶ ለንባብ የበቁት የቅርብ ጊዜ ጥናቶች ናቸው መነሻችን። የኮሮና ቫይረስ በደም አማካኝነት በሰውነት ውስጥ የሚሰራጩ መርዛማ ነገሮችና በሽታ አምጪ ተዋሲያንን ወደ አንጎል ወይም ወደ ማዕከላዊ የነርቭ ስርዓት እንዳይገቡ አጣርቶ የሚያስቀረውን ለአንጎል የሚያስፈልጉ ንጥረ ነገሮች ብቻ የሚያሳልፈውን የመከላከያ ስርዓት አልፎ ወደ አንጎል በመግባት የአንጎልን ሴሎች በቀጥታ በማጥቃት ጉዳት ያደርሳል የሚል የጥናት ውጤት ታዋቂዎቹን ኔቸር ሜዲሲን እንዲሁም ኔቸር ኒውሮሳይንስ የተባሉ የጥናት ጽሁፎች የሚታተሙባቸው መጽሔቶች ጨምሮ በተለያዩ የጥናት መጽሔቶች ለንባብ በቅተዋል። ቀደም ሲል የካሊፎርኒያ ዩኒቨርሲቲ፣ ሳንዲያጎ፣ የኮሎምቢያና እንዲሁም የየል ዩኒቨርሲቲ ተመራማሪዎች ነበሩ። ዛሬ ደግሞ ዓለም አቀፍ ተመራማሪዎች ናቸው የደረሱበትን ውጤት ይፋ ያደረጉት። እንደው ባጭሩ የዚህ ምርምር ግኝት ምን አንድምታ ይኖረው ይሆን በተለይ አንጎልን በሚመለከት?
አመሰግናለሁ አሉላ። ይሄንን ለመመለስ አንጎል እንዴት ነው የሚሰራው የሚለውን ሁሌ ማሰብ ነገሩን ቀለል አድርገን እንድናየው ያደርጋል፣ በደንብ እንዲገባን ያደርጋል። አንጎል የራሱ እንደ ወንፊት አለው። እያጣራ የሚጠቅመውን ነገር መርጦ ያስገባል፣ ማስፈልገውን ነገር አትገባም ብሎ እዛው በር ላይ ያስቀራል። እና እንደ እንግዲህ እንደ መንግስት ሰማያት እንደ መግባት ነው፣ በር ላይ ይከለክላል ማለት ነው። እና ይሄ የአንጎል ክፉን ከደጉ የሚለየው ወንፊት በአንዳንድ በሽታዎች ሊጎዳ ይችላል። እሱ ብቻ አይደለም፣ እድሜ እየገፋ ሲመጣ ይሄ የመከላከያ ወረዳ እየተዳከመ እና አንዱ እንግዲህ ይሄ በሽታ የሚያደርገው ሳምባም ውስጥ ይሆን የተለያየ ቦታ ሲገባ ሄዶ የሚያርፍበት እንደ ለምሳሌ መልህቁን የሚጥልበት ቦታ በፈረንሳይ በእንግሊዝኛ ACE2 የሚባል እንደ ሪሴፕተርስ ወይም ማረፊያ የሚያርፍበት ቦታ እንደ አውሮፕላን ማረፊያ በለው፣ የማረፊያው ቦታ ስም ልክ ቦሌ እንደምንለው ኤስ2 ይባላል። እና አንጎል ውስጥ ይህንን ወንፊቱን ሰብሮ ገብቶ ከዛ የደም ስሮች ዙሪያ ያሉ ፐሪሳይት የሚባሉ አሉ ስማቸው። እነዛ ደም ስሮች ዙሪያ ላይ ያሉት ሴሎች ወይንም የአካላችን ክፍሎች ይሄ ቫይረሱ የሚያርፍበት ማረፊያ አላቸው። እዛ ላይ ያርፋል ቫይረሱ። ከዛ በኋላ እንግዲህ አንጎል ውስጥ ያለውን ስራ ያዛባል ማለት ነው። የአንጎል ስራ አንዱ ኤሌክትሪክ መፍጠር እንደው የአባዩ ግድብን ያክልም ባይሆን አንጎል ኤሌክትሪክ ይፈጠራል። እና መልእክት የሚተላለፈው መረጃ የሚተላለፈው ለምሳሌ እጅህን አንስተህ ኳስ ለመወርወር ያንን ወደ እጅ የሚሄደውን መልእክት በዚህ በኤሌክትሪክ መልክ ነው የሚተላለፈው። ከኤሌክትሪክ መስመር ወደ ጡንቻው ይሄዳል ማለት ነው። እና ስለዚህ ይሄ ቫይረስ በዚህ ቦታ አርፎ ውስጥ ከገባ የኤሌክትሪክ መስመሩ ካበላሸ የሚጥል በሽታ ያመጣል ማለት ነው። ሌላው ደግሞ እነዚህ የደም ስሮች እየተዳከሙ ከመጡ ደግሞ ደም ወደ አንጎል ውስጥ ሊፈስ ይችላል። ይሄ እንግዲህ በእንግሊዝኛው ስትሮክ የምንለውን እና ለምሳሌ ደም እጅ የምንቆጣጠርበትን ወይም እግር የሚቆጣጠረውን የአንጎል ጠቅላይ መምሪያ ደም ከፈሰሰ ግለሰቡ እጁ ወይም እግሩን ማንቀሳቀስ ሊያስቸግረው ይችላል። ሌላ ደግሞ እንግዲህ አጠቃላይ የውጭውን ዓለም ተረድተን ሀሳባችንን አቀነባብረን ፕላናችን አውጥተን ስራ ላይ የምናውልበት የአንጎል ክፍል ደግሞ ሲዛባ እንግዲህ ኤንሰፈሎፓቲ ወይም እንደ ቅዠት እና መደናበር ስሜት ሊፈጥር ይችላል ማለት ነው። ስለዚህ ይሄ ቫይረስ አንደኛ ድንበሩን ምሽጉን ጥሶ ይገባል። በደም እና በአንጎል መካከል ያለውን ምሽግ ሰብሮ ይገባል። ከገባ በኋላ ደግሞ አውሮፕላን ማረፊያ አይነቱ ነገር አለች፣ እዛ ሄዶ የሚያርፍበት ቦታ አለ። አንዴ ካረፈ በኋላ የደም ስሩም የአንጎልን ስራ ያዛባዋል ማለት ነው። ይህንን ነው በኮሎምቢያ፣ በሳንዲየጎ እና አሁን ያልካቸው በዓለም አቀፍ ደረጃ። አሉላ አንተ ጥሩ ተከታተላል። እውነት ለመናገር እንዲያውም ከእኔ የተሻለ ተከታተለው።
የእርሶ እይታ በጣም ግልጽ አድርገውልናል ፕሮፌሰር ዮናስ። ምናልባት ተከታይ ጥያቄን ከማቅረቤ በፊት ፕሮፌሰር ዮናስ፣ እንዲህ ያለው ከዚህ ቀደም በሽታው ጭንቀት፣ ውጥረት፣ በኑሮ ላይ በሚፈጠረው በጣም የተወሳሰበ ሁኔታ ከሚመጣው የአእምሮ ሁከት በተጨማሪ በቀጥታ ቫይረሱ ጭንቅላትን እንደ ሌሎች የሰውነት ክፍሎች ሁሉ የሚጎዳው ነገር ተከስቷል መባሉ እስከዛሬ ስለ ኮቪድ በመናውቀው ላይ አይነተኛ የሚባል ለውጥ ተደርጎ ሊታይ ይችላል ይሆን?
ኮቪድ አዲስ በሽታ። ስለዚህ ብዙ ጊዜ እኛ አሁን በዚህ በኮሆርት ማለትም አንድን ነገር ተከታትለን ለብዙ አመት በረጅሙ ምን ችግር ሊያመጣ ይችላል የሚለውን እንግዲህ ጊዜ ይፈጃል ለማወቅ። አሁን ግን ለጊዜው አንዳንድ ነገሮችን መረዳት የምንችለው ለምራሴ ማቸው የተወሰኑ ህሙማን ላይ እንዳየሁት ሀሳባቸውን ለመሰብሰብ የሚቸገር የብሬን ፎግ እንደው በጣም ጎላቸው እንደው ጭፍግግ ይልባቸዋል እና ሀሳባቸውን በትክክል አስቦ ነገሮችን ለማድረግ ይቸገራሉ። ይህን አይነት ነገር አለ። ሌላው ግን የሚገርመው የአንጎል እያንዳንዱ ሰው ይሄ ሬዚሊየንስ የሚባለው እሱ ነገር በጣም የሚያስገርም ነገር ነው። ምክንያቱም አንዳንዱ ስንት ነገር አንጎሉ ላይ ደርሶም ያን ሁሉ ተቋቁሞ ደግሞ ኑሮውን መስራት ይችላል። እንግዲህ ይሄ ብዙ እኛ የማናውቃቸው ነገሮች አለ። አሁን አንዳንድ ህሙማን የማውቃቸው አሉ። ይሄ አሁን የወባ በሽታም አንጎል ውስጥ ይገባ ተመሳሳይ ነው አሁን በተባለው አይነት እንዲያውም የደም ስሮች ቀይ የደም ሴሎች እርስ በራስ እየተጣበቁ ከዛ አንጎል ውስጥ ያለውን የደም ስር እየዘጉ በስትሮክ እና ሲዥር እንደሚጥል በሽታ በተለያየ መልክ በሽተኞች ነበሩ ገር ቤትም እያለሁ እና ግን እንደዛም ሆኖ ያንን ሁሉ ተቋቁሞ ሙሉ ለሙሉ ኑሯቸውን እንዲያውም ከድሮ በተሻለ እንደሱን ጨምሮ ይሄዳል። እና ይሄ እንግዲህ እያንዳንዱ ሰው በሽታው አንድ ሰው አንድ በሽታ ያዘው ማለት የኑሮ ፈተና ሁሉ ሰውየው ላይ ይታያል ማለትም አይደለም። የሬዚሊየንስ ፋክተር የሚመክትበት ነገርም አለው ማለት ነው። እና አንዳንድ ጊዜ ይሄ ስነ ልቦናዊ ነገሮች ለምሳሌ በጣም አላማ እና ጽናት ቫሊዩ ክላሪፊኬሽን ኮሚትድ አክሽን ለፕሮፌሰር ሄይስ ያጠኑት አላማ እና ጽናት ያላቸው ሰዎች ብዙ በሽታ ተቋቁመውም ሲንቀሳቀሱ አቃል። ስለዚህ በሽታው ብቻ ሳይሆን ሶስት አራት ነገሮች የምናያቸዋል። የግለሰቡ ስነ ልቦናዊ ውስጡ ያለው የሰውነቱ መከላከያ አንዱ ነው። ሌላው በሽታው ነው። የዚህ ሁሉ ድምር አሁን እንዲያውም ስፒሪቹዋል ሞዴል እነ ፕሮፌሰር ማርክ ዊሊያምስ ዩኒቨርሲቲ ኦፍ ኦክስፎርድ አዩት። በረዥሙ ሎንግ ተርም ፐርስፔክቲቭ ነገሮችን የዛሬ 10 አመት የዛሬ 20 አመት የዛሬ 30 አመት እንዲኖር ኑሯችን ብሎ የሚያስቡ ሰዎች የሜዲካል ፈተና ይሁን የሶሻል የመመከት ኃይል አላቸው የሚል የጥናት ውጤት አግኝተዋል። እነ ፕሮፌሰር ማርክ ዊሊያምስ፣ ጃን ሲገል፣ ሌሎች ሰዎችም እንዳያገ እና ስለዚህ በሽታው ብቻ አይደለም፣ ዘ ሆስት ፋክተር በሽታው የደረሰበትም ሰው ምን አይነት መከላከያ ኃይል አለው የሚለውም ወሳኝ ነው
ማለት ነው። ስለዚህ ይሄ የአሁኑ ግኝት አይነተኛ ነው ማለት እንችላለን።
በተለይ አንጎልን በመለከት ትልቅ ነገር፣ ሳምባን በመለከት እዛች ኤስ2 የምትባለው እቺ ማረፊያ ሳምባ ላይም ታውቋል፣ አሁን ደግሞ አንጎል ውስጥም ያው ኤስ2 መሆኑን ታውቋል ማለት ነው። በዚህ ጥናት ስር
ቀደም ብለው በዚህ ህመም በቀጥታ የሚከሰቱትን ጨምሮ በተጓዳኝም የሚታዩ ከውጥረት ጋር ከመደበት ጋር ይሄ በሽታ በብዙ መንገድ የሰውነትን ጤናማ ሁኔታ ያዛባልና የሚያስከትላቸውን ነገሮች አንስተዋል። አንዳንዶች ከበሽታውም ከዳኑ በኋላ የቀደመው የበሽታው ስሜት ከጠፋ ተሽሏቸዋል ከተባሉም በኋላ ቫይረሱን በሰውነታቸው ውስጥ አይዘዋወርም የሚለው ስሜት ወይንም በምርመራ ከተረጋገጠም በኋላ ያልተለመዱ አይነት በአንድ ያልተወሰኑ የበሽታ አይነቶች ይታያሉ። አንዳንዶቹ ቅድም እርሶ የገለጿቸው ላጭርና ለረጅም ጊዜ የሚቆዩ ተብለው ተከፍለዋል። ይሄ የአእምሮ ማገናዘብ የማሰላሰል አቅም የሚያዳክም ቅድም እንደ ደመና ያጠላበታል ያሉት አይነት የሚመስለው ነገር ከችግሮቹ አንዱ አንዳንዴ እንዲህ ነው የሚያደርገኝ ብሎ መግለጽ የሚያስቸግር ከወራት በኋላም ጭምር ይታያል የሚል ሁኔታ በጥናቶቹ በዘገባዎቹ እንመለከታለንና የቱን ያህል የተለመደ ነው? ምን ያህል ህሙማን ላይ የማግኘት እድል ይገጥማቸዋል? በኮቪድ ሳቢያ ለአእምሮ ሕክምና እንዲረዱ ተብሎ ህሙማን ወደ እናንተስ የሚላኩበት ሁኔታ ምን ያህል እንደው የጎላ ነው?
ይሄ ነው አዲስ በሽታ ሲሆን ስንዴውን ከግርድፉ ለመለየት በቂ ጊዜ እና አሁን ለምሳሌ እኔ ወደ 70 ምናምን የሚሆናቸው ሰውዬ ድሮ የማሪን ወታደር የነበሩ የአልዛይመር በሽታ ያላቸው እሳቸውም ሚስትየውም ኮቪድ ያዛቸው ሁለቱም ዳኑ። የገረመኝ የአልዛይመር በሽታው እኔ ባባሳል ነገሩ እንደው በቃ ከድጡ ወደ ማጡ ይሆናል ብዬ ስገምት ንቅንቅ አላሉ። እንግዲህ ሌላ ደግሞ ወደ 50 ውስጥ የሚሆኑ ሰው ኮቪድ በሽታ ይዟቸው ከዛ ልክ አልዛይመር ይመስል የመርሳት የተለያየ ነገር ምልክቶች ይዞ የመጡ አለው እና ይሄ ቅድም እንዳልኩ ዘ ሆስት ፋክተር የግለሰቡ ባዮ ሳይኮ ሶሻል ስፒሪቹዋል የግለሰቡ
ሁለንተናዊ ሁኔታ
ወሳኝ በአንድ አቅጣጫ ቫይረሱ ብቻውን ሳይሆን የግለሰቡም ሁለንተናዊ ሁኔታ፣ ሰውነቱ ውስጥ ያለው የመከላከያ ሁኔታ፣ የግለሰቡ ስነ ልቦናዊ ሁኔታ፣ መንፈሳዊ ሁኔታ፣ ይሄ ሁሉ ተደማምሮ ስለዚህ ገና ብዙ ይቀራል ብዬ ነው ገምተው። ገና መጀመሩ ነው፣ ጫወታው ገና መጀመሩ ነው። ከስ እያለ እንግዲህ ይቀራል ይሄዳል። በእርግጥ አንዳንድ ጊዜ ደግሞ አዲስ በሽታ ሲሆን አንዳንድ ደግሞ ሳይንቲስቶች ወዲያ ቶሎ የሚሉም ይኖራል። ስለዚህ የሚደረጉትን ጥናቶች በጥንቃቄ ነው የምናየው። ጥሩ ነው ቶሎ ማጥናትና አንዳንድ ነገሮች መፍትሄ ማግኘት በተለይ በመከላከያ ላይ ትልቅ ጥረት አምጥቷል። ግን አይ ቲንክ ለምገምተው በተለይ እንደዚህ ከኮሆርት እንደዚህ አሁን የኔ ጥናት በረዥሙ ነገሮችን በመከታተል አስር አመት መከታተል አይነት ጥናት ነው የማካሄደው። ከ2004 በፈረንጆች እንግዲህ ያለፉት 17 አመታት የምንከታተላቸው ሰዎች አሉ፣ ከ2000 ሰዎች በላይ እንደዚህ አይነት ጥናት ነው ብዙ ጊዜ ጥሩ መልስ ማግኘት የሚያስችለው እና ያግዶ ወደፊት ጊዜ የሚወስነው ነው ለማለት ነው።
መልካም። ለሌላውም የኑሮ ሁኔታ ሊጠቅም የሚችል ሀሳብ ነው ያካፈሉን ፕሮፌሰር ዮናስ እንዳለ ገዳ። ኮቪድ ጨርሶ ባይጠፋ እንኳን አሳሳቢነቱ እስካልቀነሰና ምናልባትም አብሮ መኖር የሚቻልበት ሁኔታ እስኪፈጠር ድረስ እንዲሁም የአእምሮ ጤናን የሚያውቁ ርዕሰ ጉዳዮች ሲኖሩ መላልሰን እናገኘታለን። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ እኔም።